ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 12 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ሚያዝያ 12 ቀን 504 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
ባለጌ ማማቱን ቆዳ መንጓጓቱን ዘረኛ መግደሉን አይተውን በሚልርስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። በማከታተልም ከዚህ ቀደም ዘረኝነትን በሚመለከት በፍኖተ ዲሞክራሲ ተላልፈው የነበሩ ጽሑፎችን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በቅድሚያ ዜና።
ዛሬ ማክሰኞ ሚያዝያ 12 ቀን ሰሞኑን በሰሜን ሸዋ እንዲሁም በቤንሻንጉል ጉሙዝ በወለጋና በደቡብ በጉራ ፈርዳ በአማራ ተወላጆች ላይ አሸባሪዎች ያደረሱን ጥቃት ተከትሎ በተለያዩ የአማራ አካባቢ ከተሞች አገዛዙን በጽኑ የሚያወግዙ የተቃውሞ ሰልፎች መካሄዳቸው ታውቋል። ሰኞ ሚያዝያ 11 ቀን በደሴና በደብረ ማርቆስ ከተሞች የተቃውሞ ሰልፎች መካሄዳቸው የተዘገበ ሲሆን ማክሰኞ ሚያዝያ 12 ቀን ደግሞ በባህር ዳር፣ በኮምቦልቻ፣ በደሴ፣ በደብረ ማርቆስ፣ በወልዲያ፣ በሃይቅ፣ በሰቆጣ እንዲሁም በሌሎች ከተሞች በብዙ ሺህ የሚቆጠሩ ዜጎች ልዩ ልዩ አካባቢዎች በአማራ ተወላጆች ላይ የተካሄደውን ጥቃትና ግፍ አውግዘው አገዛዙን ኮንነዋል። በሰልፎቹ ላይ ከተያዙት መፈክሮች መካከል ጀነራል አሳምነው ጽጌ፣ ዶክተር አምባቸውና አቶ ምግባሩ ከበደ የተገደሉት አማራ ተቆርቋሪ እንዲያጣና መሪ እንዳይኖረው በአብይ አህመድ ነው፣ የአማራ ሞት ከፊት ነውና ነፍጥህን አንሳ፣ የአፋርና የሶማሌ ግጭት የአብይ አህመድ ሴራ ነው፣ ዘረኛው መንግስት አገር እያፈረሰ መሆኑ በታሪክ ይመዝገብ፣ አብይ ኦነግ ነው፣ አብይ አህመድ በዘር ማጥፋት ወንጀል በዓለም አቀፍ ሕግ ይጠየቃል፣ የአማራ ክልል ተወካዮች አማራን አይወክሉም፣ የኦሮሞ ልዩ ዞን በአስቸኳይ ይፍረስ፣ አብይ አህመድ መጨረሻህን እንደደጋፊ እናደርጋለን፣ አማራ ለኢትዮጵያ ትንሳኤ እንጂ ስጋት ሆኖ አያውቅም፣ አማራ አልተሰበረም አይሰበርም የሚሉ ይገኙበታል። ይህ በእንዲህ እንዳለ በሰሜን ሸዋ የተለያዩ ወረዳዎችና ከተሞች ሰሞኑን በስልጣን ባሉ የኦሮሚያ ብልጽግና ባለስልጣኖች የተደራጁና ዘመናዊ መሳሪያ የታጠቁ አሸባሪዎች በወሰዱት ጥቃት ከቤት ንብረታቸው የተፈናቀሉ የአማራ ተወላጆች ቁጥር ከ250,000 በላይ መሆናቸው ተነግሯል። ተፈናቃዮቹ እስካሁን ከህብረተሰቡ ድጋፍ እየተደረገላቸው ቢቆዩም ተከታታይ የሆነ የሰባው እርዳታ ካልተደረገ ከፍተኛ ችግር ሊከሰት እንደሚችል ብዙዎች እየተናገሩ ይገኛሉ። በየቦታው ተጥሎ የሚገኘው የዜጎች አስክሬን እስካሁን ተሰብስቦ ሳልተቀበረም ምን ያህል ሰው እንደሞተ አልታወቀም ተብሏል። የፌደራል እና የክልል የጸጥታ ኃይሎች ጉዳት ወደ ደረሰባቸው ከተሞችና አካባቢዎች ገፍቷል ቢባልም አሸባሪዎቹ በገጠርም አካባቢዎች አሁንም መሽገው የሚገኙ መሆናቸው የአካባቢ ባለስልጣኖች ገልጸዋል። ይህ ሁሉ ጉዳት ከደረሰ በኋላ የመከላከያ ጦርን ጨምሮ የተለያዩ የጸጥታ ኃይሎች ወደ አካባቢው የገቡት ጉዳት የደረሰባቸው ዜጎች በአሸባሪዎች ላይ የበቀል እርምጃ እንዳይወሰድባቸው ለመከላከል ነው እንጂ አሸባሪዎችን ለመቆጣጠር አይደለም የሚሉ ወገኖች እምነት ሊኖር የሚችለው አሸባሪዎቹ ሲደመሰሱ አለም በቁጥጥር ስር ሆነው ለፍርድ ሲቀርቡ ብቻ መሆኑን አስረግጠው ይናገራሉ። በኢትዮጵያ የኮቪድ-19 በከፍተኛ ደረጃ መስፋፋት አሳሳቢ ደረጃ ላይ ያደረሰ ሲሆን በቫይረሱ ምክንያት የሁማን ቁጥር መጨመር በመደበኛ የሕክምና አገልግሎት ላይ ጫና እየፈጠረ መሆኑን የሕክምና ባለሙያዎች እየገለጹ ይገኛሉ። ሆስፒታሎችና ሌሎች የጤና ተቋማት በኮቪድ-19 በሽተኞች እየተጨናነቁ ሲሆን በቫይረሱ በርካታ ሰዎች እየሞቱ መሆናቸው ታውቋል። በዚህ ቫይረስ ተይዘው ለእርዳታ ወደ ሆስፒታሎች የጤና ጣቢያዎች የሚመጡ ሰዎች ቁጥር እጅግ በርካታ በመሆኑ በመደበኛ የሕክምና አሰጣጥ ላይ ጫና የፈጠረ መሆኑን ታውቋል። እናቶች ወደ ሆስፒታል ሄደው የወሊድ አገልግሎት ማግኘት የከበዳቸው ሲሆን በተለያዩ በሽታዎች የሚሰቃዩ ሰዎች በተገቢው መንገድ ህክምናቸውን እንዳይከታተሉ እንቅፋት ተፈጥሯል በማለት ባለሙያዎቹ ገልጸዋል። በሆስፒታሎችና የጤና ጣቢያዎች የማስተናገጃ ቦታዎች በመጣባቸው ሐኪሞችና የህክምና ባለሙያዎች የኮቪድ-19 ህመምተኞችን በመንከባከብ ጊዜ ስላነሳቸው የመደበኛ በሽተኞች አገልግሎት ከፍተኛ ችግር የተደቀነበት መሆኑን ተናግረዋል። በአባይ ግድብ ላይ የሚደረገው ድርድር አስመልክቶ የሱዳንና የአገዛዙ ባለስልጣኖች ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት በየፊናቸው ደብዳቤ ጻፉ መሆናቸው ታውቋል። ሱዳን በውጭ ጉዳይ ሚኒስቴር አማካይነት ሚያዝያ 4 ቀን በጻፈችው ደብዳቤ 15ቱም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት በአባይ ጉዳይ ላይ የሚደራደሩ አገሮች ሁለተኛውን የአባይ ግድብ ሙሌትን ጨምሮ የነጠላ እርምጃ እንዳይወሰዱ ምክርና ጫና እንዲያደርጉ ጠይቃለች። ሱዳን በደብዳቤዋ ሶስቱም አገሮች የዓለም ሰላምና የጸጥታ ደህንነት ከሚያናጋ ድርጊት እንዲቆጠቡ የጸጥታ ምክር ቤት ጫና ማድረግ አለበት ብላለች። የአገራት የጉዳይ ሚኒስቴር ሰኞ ሚያዝያ 11 ቀን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፈው ደብዳቤ ደግሞ ኢትዮጵያ በአፍሪካ ህብረት አደራዳሪነትና ከግብጽና ከሱዳን ጋር በቅንነት ለመደራደር በትሞክርም ሁለቱም አገሮች ፍላጎት እንዳላሳዩ ገልጿል። ሁለቱ አገሮች ከድርድር ይልቅ ድርድሩን በማኮላሸትና ጉዳዩን ዓለም አቀፍ ኃይ በማድረግ በኢትዮጵያ ላይ ጫና ለማሳደር መምረጣቸውንም አስተዋውቀዋል። ኢትዮጵያ በአባይ ውሃ እንዳትጠቀም ለማድረግ ግብጽና ሱዳን የሚያደርጉት ጥረት ኢትዮጵያ እንደማትቀበለውም በደብዳቤው ግልጽ አድርጓል። አድማጮቻችን የዕለቱ ዜና ዝግጅት ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የማክሰኞ ሚያዝያ 12 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ባለጌ ማማቱን ቆዳ መንጓጓቱን ዘረኛ መግደሉን አይተውም። አውቆም ያጠፋ መጨረሻው ምን ይከፋ የተባለውን የሚያስታውሷል። ሰው ሲከዳ ይወሻክታልንም ልናክልበት እንችላለን ብለን ነበር ብለን ለመመጻደቅ ምንም ፍላጎት ባይኖረንም ዛሬ በህዝባችን ላይ የተባበሩ መገዛዝ እያደረሰ ያለውን ስጅትና ጥቃት መምጣቱ አይቀሬ ነው ብለን እንደነበር ማሳሰብ እንገደዳለን። በድንገት ብቅ ያለ ሰይጣናዊ ክስተት ሳይሆን ዛሬ ያለውን ግፍና ስጅት ሊያመጣ ይሁነኝ ብለው የጫኑብን የዘረኞቹና አጭበርባሪዎቹ አገዛዝ ነው። ኮሎኔሉ ሙሴ ሳይሆን ፈርዖንን ሮዘና ደግም ያሰይ መሰሪ ዘረኛ ነው ያልነው አለ ምክንያትም አልነበረም። ባዳንም አገር በቀል ቀሮች ራቆች ቢሆንም ቀዳሚና ዋና ግባቸው ወያኔን ማስወገድ ሳይሆን የኢትዮጵያን አንድነት ታሪክ ማፈራረስና አገር ወዳዶችን መፍጀት ነበር። አስመሳይ አገር ወዳዶችን ኮልኩለው ኢትዮጵያን እንደ አገር ያዋርዱ ሊጎዱ ተቃይተው የመጡ መሆናቸውን ገና ከጠዋቱ ስንጋለጥ መጋጃዎቻቸውን ለቀውብን ሲያወግዙን እነ ጀነራል አሳምነውና ሌሎችንም ገድለው ሚሊዮኖችን አፈናቅለው ፍጅት በለሆሳስ ጀምረውና አስፋፍተው ግፋቸውን በኮሎኔሉ አስመሳይና አጭበርባሪ ዲስኩር ጋርደው ለጥፋት የመጡ ግንጦች መሆናቸውን አጋልጠን እርቃናቸውን አቆመናቸው ነበር። ግን አርቲቡርቲ ገኖ እባብን በጉያ ፖለቲካችን በመሆኑ ዘረኞችንና ባንዳዎችን ሰብስቦ ሊያደላድልብን በቃ። በኢትዮጵያ ቅራኔ ፍረጃ ዋናው ቅራኔ ህዝብ ከወያኔ ጋር ወይም እርስ በርሱ ያለው ቅራኔ አይደለም። የህዝብ ቅራኔም የኦሮሞን ህዝብ ጣላት ብሎ የሚፈርጅ አይደለም። ያለው ቀዳሚና ዋና ቅራኔ ከኮሎኔሉ አገዛዝ ኦዴፓ ኦህዴድና ሰፊው የኢትዮጵያ ህዝብ መሃል ያለው ቅራኔ ነው። የኢትዮጵያን ህዝብ በጎጥ በሃይማኖት ከፍለውና አላክሰው እርስ በርስ ሊያጠፋፉት በመሞከር እነ ኮሎኔል የመጀመሪያዎቹ አይደሉም። እንግሊዝ፣ ጣሊያን፣ ቱርክ፣ ግብጽ፣ ሶማሊያ፣ ሳውዲ አረቢያ፣ አሜሪካ፣ ኖርዌይ ወዘተ ሞክረውት የከሸፈ ነው። ህዝቡ ከሞላ ጎደል አንድነቱን ጠብቆ አሳፍሯቸዋል። ዛሬም ቢሆን ጽንፈኞቹን ብዙሃኑ አሳፍሯቸው ይገኛሉ። ባለመንጫዎቹ ሳይቀሩ የነ ኮሎኔሉ ሰለባ ሆነዋል። ዋና ተልእኳቸውን አረሱምና ኢትዮጵያ ያሉትንም ለእስር ዳርገዋቸዋል። ይህ ጥቃት የደረሰባቸው ብሔራዊ ግዳጃቸውን ተረድተው ህዝብን ለመረረ ትግል ሊጠሩ ዝግጁ ሆነው ባለመገኘታቸው አልታደልንም ብለን ብንከፋም ሰፊው ህዝብ ግን የነ ኮሎኔሉን አገዛዝ ዘረኝነትና ከይሲነት በሚገባ ተረድቶ አንድነቱንም አጠንክሮ ለአገር አድን ትግሉ መነሳቱ ተስፋ ሰጪ ነው። እንግዲህ ህዝብ በተለይም እየተፈጀ ያለው አማራ ህዝብ ለማንም ደካማ ሰለባ የመሆኑ ጊዜ አብቅቷል። በስልጣን ያሉት ጣላቶቹ ናቸው ጸረ ኢትዮጵያ አውሬዎች፣ ዘረኛ ጭራቆች። አንድነቱን አጠናክሮ ከመታገል ሌላ ምንም አማራጭ የለም። ምለላም አንገት ራስ ያሳጣል እንጂ የዘረኝነት ቆሻሻ የነሱን ጆሮ ከዘጋው 30 ዓመታት አልፈዋል። በአሁኑም ጊዜ የኛ ስራ መሆን ያለበት እላፊ ስራ በተናደደ ህዝብ እንዳይሰራ ማሳሰብ እንጂ ተነስ ታገል፣ በቃ ተነስ ተደራጅ፣ በዘረኞቹ አትዳከም አትወናበድ፣ መሸሻ መደበቂያ አሳጣቸው ውቃቸው ነው መልእክታችን መሆን ያለበት። ላስፈላጊው ትግል ደግሞ እንግዳ አላዋቂ አይደለንምና ትጥቁንም በእጅ ማስገባት ዋቅተንምና ከበፊት ተመክሯችን ተመረን የዘረኛውን መንጋ ዝርዝረንና ጠርጥረን ሽንፈትን እናጉርሰው። የተጀመረው ተቃውሞና ትግልም መቼም ከድል በፊት መቆም የለበትም። የዘረኞች መጫወቻ መሆናችንም ማክተም አለበት። ሽመልስና ጋቢሳ ያው ኮሎኔሉ ማለት ናቸውና እባቡን ኮሎኔል ራሱን ቀጥቅጠን ጉድጓድ መጣል ይኖርብናል። ለዚህም ስልቱ ይህ ነው ማለቱ የሚጠበቅ አይሆንም። አደባዮችና ባንዳዎች ምርጫ ወዘተ በሚል ሊያደናግሩን፣ ሊያኮላሹን፣ ተቆራጥ ጸረ ዘረኛ ትግል ሊያርቁን የሚያደርጉትን ሙከራ ሁሉ በስልትና ቆራጥነት ማሸነፍ መቻል አለብን። ኮሎኔሉ ከነዘረኛ አገዛዙ የህዝብ የኢትዮጵያ ዋነኛ ጠላት ነው። ሌላ ሀቅ የለም። ወልመጥ ዘልመጥም ከቶም አያዋጣም። በህዝብ ላይ በተለይም በአማራው ላይ የፖለቲካ ዳሞትራዎች ሲዘምቱበት ቆይተዋል። የጎዳን የራሳችን ጠማማ ነው አሉ ዛፎች እንደሚባለው ሁሉ አማራውን ህዝብ በከፍተኛ ደረጃ ይጎዳው ራሱን ኢህዴን በአደን አዴፓ የሚለው የካህዲዎች ቡድን መሆኑ መታወቅ አለበት። ለአማራው ህዝብ ቆመናል ብለው አንገቱ ላይ የቆሙበት አማራ ተብዬ ምሁር ተብዬ ቡድኖች ያደረሱትና አሁንም እያደረሱት ያለው ጉዳት በቀላሉ የሚታይ አይደለም። የሰው ከርፋፋ ሲሰድቡት አይከፋው ሆኖ እንጂ የወያኔው መጋጃ ሆነው ህዝብን የጎዱት ካህዲዎች እንዲታረሙ ሲነገራቸው ብዙ ጊዜ አልፏል። ኢህአፓም ላይ የወገብ ቅማል ሆኖ ሊጎዳ በመንጣፍነት ዘረኞች ቆሻሻ ጫማሰር የተዘረጋው አንጃ የተባለው የጨለምተኞች ስብስብም በኢህአፓ ላይ አሳፋሪ ጥቃት ሊፈጽም ሲጨረጨርም ታዝበናል። እነዚህን ከህዝብና አገር ወዳድ ጎራ መንጥሮ አውጥቶ መጣል ካልተቻለ ሙታንታ የገባ ቅማል ቱሃን በመሆን ህዝባዊ ትግሉን ይጎዳሉ። ወንም አገር ወዳድነትም የላቸውምና በጫቃችን ሆነው ሊዘልቁ ፈላጊ ከንቶች ናቸው። በምርጫ ዘረኞችን እናጅብለው የሚወራጩትም ቢሆኑ ያገርና ህዝብ ጣላቶች ናቸውና ከህዝብ ጎራ ልናወጣቸው እንዳይደባለቁ ልናግዳቸው ግዳጅ ይሆናል። አድርባይ ምሁሮች ካዲ ባንዳዎች አንጃ ግራንጃዎችን ከዋናው ጣላት ደብልቆ መውቃት ግዴታችን ነው። አገራድን ትግላችን ግቡን ለይቶ ጣላትና ወዳጅን አውቆ ተፋፍሞ ይቀጥል። የህዝብ አንድነት የአማራው ህዝብ ህብረት ተጠናክሮ ዘረኞችን ይመክት። ዘረኛው የኮሎኔሉ አገዛዝ በቀጣይ ትግላችን ይውደም።
አንክሬ የምሰዋላኝ ክሬስላፍሬ ላቶቿን እቃወማለሁ አቅብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነት። አይ አጥት ማቴ የተወለዱብሽ ሀገር ለኔም ሀገሬ ነሽ ኖሪ በለሳለሽ። አይ ክፋት ለማየት በፍጹም አልወድም
የማክሰኞ ሚያዚያ 8 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ። ድመትን አይጥ ገደለቻት ወይ ጥቃት? የነገሩትን የሚዘነጋ ሲያምኑት የሚያሰጋ መቼም ያለዋጋ ተብሏል። የሱዳን ህዝብ ከኛ ተላላነትና መከራ ተገቢውን ትምህርት የቀሰመ ይመስላል። ትግሉን ሊያደናቀፉ ያምባገነኑ በሽር ወዳጆች ያደረጉትን ሻጥር ሁሉ አልቀበልም ብሎ እንደነሽሞቹ አሜሪካና አረቦች ያዘጋጁለትን ቀጥበኞቻቸውን አልቀበል ብሎ ከጀነራሎቹ ጋር የተወሰኑ ሲቪሎች ቀናጁ ያሉትን ወግዱ ብሏቸውና አገዛዙ ይውደም ገዢ ፓርቲ ሆኖ የከረመብን ይፍረስ የሲቪል የሽግግር መንግስት ይመስረት ብሎ ዛሬም ትግሉን ቀጥሎ ተጠናክሮ ይገኛል። የአልጄሪያም ህዝብ እንደዚሁ አድሃሪን ባድሃሪ አነሰካም ስርዓቱ ይፍረስ ብሎ በየካቲት 66 እንዳልነው ሞግዚት አንሻም ብሎ ትግሉን ቀጥሏል። ዘረኛ በዘረኛ ሲተካ የነበረውን አስቀጥላለሁ ብለው ሲደነፉ ለወያኔ መቀጠል መድረክ ሲያመቻቹ ጸረ ኢትዮጵያዊነትን ሲያስፋፉ ናዚ ፋሽስት የሆኑትን የቀኔ ማታጅቦች ሲያሰፍሩብን ኢትዮጵያ ያለውን ሁሉ ሰፋሪ ብለው ሊመነጥሩ ሲነሱ በድሬዳዋ እንዳየነው ኬንያ በማለት ህዝብ ቤት ላይ ጀርመን በይሁዳውያን ቤቶች ላይ እንዳቀለመችው ምልክት ሲያደርጉ አዲስ አበባን በደም ሊያጥቡ እየተዘጋጁ የጽዳት ዘመቻ ብለው ሲያሾፉ ሩዋንዳን ሊደግሙብን ሲያሴሩና በቃላት ጋጋታ ሊደልሉን ሊያስተኙን ሲወራጩ የህዝብ እርስ በርስ ግንኙነትን ለማሰይጠን አትጋቡ አትገበያዩ ብለው ጥላቻን ሊያሳፍኑ ሲያቀረሹ መጫወቻ ሆነን የተገኘን እኛ ብቻ መሆናችንን ማመንም ያስፈልጋል። የሱዳን ህዝብ ግን የምን ወያኔን በኢሃዴግና ኦዴፓ ማስቀጠል ብሎ የወታደሩ ሞግዚት ይወገድ ይፍረስ ይያለ ነው። ይህ ነው ቁርጠኛ ትግል። ሹሞቹ የኦሮሞን ህዝብ አይወክሉም ብለናል። ራሳቸውን ከርሳቸውን ጥበታቸውን እንጂ ህዝብን ሊወክሉ የሚችሉ አይደሉም። ወያኔ የትግራይን ህዝብ እንዳማለለው ግን ለኦሮሞ ህዝብ መጥቶልን ብለው የሚሞኙላቸውና ወንጀላቸውን የሚያጅብ እንዳይኖር ከወዲሁ ማሳሰቡ መምከሩ አስፈላጊ መሆኑን ልንክድ አንችልም። ዘረኝነት ጠንብቶ ሰንፍጎን ሳለ ሊከርምብን ሲንደፋደፍ ማየት ያቃታቸው ዜጎች አገራችንን ለጥፋት ሊዳርጉ ተባባሪዎች ናቸው። ተቃዋሚነን ሲሉ የከረሙት ሀቀኛ ሰልፋቸውና አቋማቸው ምን እንደሆነ ህዝብ በግልጽ ሊረዳ መቻሉ ጠቃሚ ነው። ገለባዎቹ ዘረኞች ሆነው ራሳቸውን አጋልጠዋል። ሹሞቹ ነጋ ጠባይ ዋሻሉ ጲላጦስንም ማስንቀዋል። አላየንም አልሰማንም አልተናገርንም ብለው ግን በጎን በሏቸው አሳዱ አፈናቅሉን ትእዛዝ ሰጪዎቹ ራሳቸው ናቸው። በውሸት ላይ የቆመ ድቡሽ ታገዛዝ ለመሆኑ ምስክር አይፈልግም። እንኳን ሹሞቹ የስልጣን ፍርፋሪ የጠበቁት አድርባዮች ሁሉ ነጋ ጠባ ሲቀጥፉና ውሸትን በባሰ ሐሰት ሲያጅቡ ህዝብ እየታዘባቸው ነው። ሲተረተሩና ውሸትን እንደ ፊልተር ጠላ ሸምጠጥ ሲያደርጉ በደፈናው የያዝናቸው የባሰ የሚያስቸኩል ሥራ ስላለን እንጂ በስማችን ሊነግዱ የተነሱትን የሹሞቹ መጋዣ አንጃዎችንም አፋዘጋናቸው ነበር። ምን ተባለ ስንል ገና ከመጀመሪያው የነዚህ ሹሞች ተለጣፊዎችና አስመሳዮች ተልእኮ ዘረኛና ወያኔያዊ ነው በሚል የሚጋለጠው ተጋልጦ ነበር። ነገር ግን አሻሻጮቹ በሥራቸው የተካኑ በመሆናቸው የፕሮፓጋንዳው ሁለገብ ጦርነት ብዙዎቹን ሊያደናግር ችሏል። ይህን አርገናል ያን ብለን ነበር ማለቱ ባያሻም በአቅማችን የሱዳንን ህዝብ ትግል ስንደግፍና በሌሎችም መንገድ ለተደራጁት የኢትዮጵያ ህዝብ ትግል ላይ የተደረገው ሻጥር እንዳይደርስባቸው ሐሳብ ከማካፈል ወደ ኋላ አላልንም ነበር ማለት እንችላለን። የሱዳን ህዝብ ትግሉን በመቀጠሉ ሊተካኩበት ያቀዱትን ጀነራሎች ትልማቸውን አክሽፎባቸዋል። በአልጄሪያም ለውጥ እናመጣለን ያሉት ሹሞች ያው የጠላነው ስርዓት አካል ናችሁ በሚል የህዝብ ትግል ቀጥሎባቸዋል። በኢትዮጵያ የጋራ ትግል ተካሂዶ ዛሬ ሹሞቹ የኛ ትግል ሊሉት ይቃጡት ከፍተኛ መስዋዕትነት ተከፍሎ የወያኔ አንገዛዝ ሲንገዳገድ አሜሪካና ረቦች በኮሎኔሉ ሹም በኩል ወይዘሮ ማዘንጊያሽን ተክለውብን ቢያንስ ለአመት ስንደናገር ቆይተን ዘረኞቹ ጊዜ አግኝተው ሊደላደሉብን ጣሩ። የራሳቸውን ዘረኝነት የበላይነት መድረክ ሰጡ። ህዝብ አፈናቀሉ ገደሉ ጸረ ህዝቦችን አስታጥቀው ለቀቁብን። መነሻቸው ያው ጠባብ ብሔረተኝነት ሲሆን ሚናቸው የወያኔን ስርዓት ማዳን ማስቀጠል ነው። ጠላታችን ሊወገድና ለውጥ ሊመጣ ቀርቶ ዘረኝነቱን አድሰውለት ቀጠሉብን። ፈረንጆቹ ራሳቸው ለውጥ መጣ ያሉት ለበጣና ልቦለድ መሆኑ ገብቷቸው ሹሞቹን መንቀፍ መጀመራቸውም ታይቷል። ሲሆን በውድ ሳይሆን በግድ በሚል አገዛዙን ተጋፍረነው እንደቆየን ታሪክ ይመሰክራል። ወያኔን ወደ ፍጹም ውድቀቱ ልናደርሰው ስንል በአዳንና የሀገር አድርባዮችና ጠራቶች ተረባርበው አድነውታል። ዘረኞቹ ደግሞ ህዝብን ነጥለውና ጥላቻን አስፋፍተው ለወያኔ በቀጥታ ጠቅመውታል። የኦሮሞ ህዝብ የታገለው በኢትዮጵያዊነት ለመፍቱ ሆኖ ሳለ ትግሉን አጣመውና አጠበው በጸረ ኢትዮጵያ ጸረ አማራ ሀዲድ ሊያስኬዱ በሹሞቹ ቀንደኛ ትብብር እየጣሩ ናቸው። በታሪክ መለስ ብለን የኦሮሞ ህዝብ ለመፍቱ ባደረገው ትግል ይህ ዛሬ ራሱን ኦነግ ብሎ የሚጠራው ቡድን ሚናው አሉታዊ ወይም ደቃቅና ኢምንት ነበር። የህዝብ የእኩልነት መብት ሰንደቅ ይዞ የታገለው ኢህአፓ ሲሆን ዛሬ ኦነግ ነን የሚሉት በጅምላም በነጠላም የደርግ ወንጀለኛ ስርዓት አካል ነበሩ። ሌላ አቅጣጫ ለመያዝ ሞክረው የነበሩትም እንደ ባሮ ቱምሳ ኦነግ ካለመሆናቸው ሌላ የተገደሉትም በጃራ ኦሮሚያ እስላሚያ የኦነግ ኦዴፓ አባል ሌንጮ ለታ በነበረበት መሆኑን አንስተውም። የጃራ ቡድን ክርስቲያን ኦሮሞዎችን በጠላትነት ፈርጆ እንደነበርም እናውቃለን። የሹሞቹ ጭፍን አጋር ዛሬ አማራና ክርስቲያንን በሚንጫ እንደሚለው ነው። ያገለገሉት ደርግ ፊቱን ሲያዞርባቸውና ወደ ስደት ያቀሉም በሻቢያ ተጠልፈው ጸረ ኢትዮጵያ ቋምና መርሃ ግብር አድርገው በስደት ቆዩ እንጂ ተዋግተው ያስገኙት ድል እንዳልነበር ህዝብ መሰከረ ነው። በርግጥ በሻቢያ ሞግዚትነት ወደ አሶሳ ዘልቀው አማራዎችን ጨፍጭፈው ፎክረው ነበር። ወደ ወንበራ ከኢሃሰ በፊት ለመግባት ያደረጉት ሙከራ በ30 የፊናንስ ጉምሩክ ፖሊሶች ተደናቅፎ ወደ ዳማዚት ሱዳን መሸሻቸውንም እናውቃለን። ደርግን የኦሮሞ ህዝብ ወዳጅ ብለው ደግፈው ሲነሱም ኢሃፓ ደርግ የመላ ህዝብ ጠላት ነው ብሎ የታገለው መሆኑንና በእነሱም መጠቃቱን እነሱም ያውቃሉ። የኢሃፓና የቢሊሱማ አባላት ኦሮሞዎች ህይወታቸውን ለኢትዮጵያ ገብረዋል። በሻቢያ ቁጥጥር ጸረ ኢትዮጵያና ኢትዮጵያዊ አይደለም የሚል ቅዠት አማቋም ይዘው ህብረ ብሔራዊ ድርጅቶችን በአማራትም ክተኛነት እየከሰሱ ልቦለድን ታሪክ ብለው እያጠነጠኑ እየዋሹ መክረማቸውን ነው የምናውቀው። ኦነግ እርስ በርሱ ይሽፋሽማል እንጂ አንዴም በዚህ ሁሉ ጊዜ የአባላት ጠቅላላ ጉባኤ አድርጎ እንደማያውቅም ከታዘቡት ዋናዎቹ እኛም ነን። ይዘን ተበቀው ከወያኔ ጋርም አጋር ተስማሚ ሆነው ወያኔ ወታደር ልኮ ሲረዳቸው እንደነበርና ኋላም ሽግግር በሚለው ቧልት አስገብቶ 12 በርጩማ ሰጥቶ እንደተጠቀመባቸው ነው ያየነው። በቦረና ወያኔ ላይ ያምጹ የጣሩትን አግባብተው ወደ ወያኔ ጉያ የከተቱት የኦነግ መሪዎች ናቸው። በነዲማ ኖጎ ተዛስ በሞያሌ ገጽ የሃፓ ይላካቸውን አብሪዎች ይዘው የገደሉት የኦነግ ታዛዦች ናቸው። ሳሁል ሳድረም ከወያኔ ሲጋጩ በኤርትራው አምባሳደር ኃይሌ መንቆሪዮስ አቅራቢነት ለንጮለታና ዲማኖጎ መለስ ጋር ተገናኝተው የመውጫ ቪዛ ተቀብለው ተላክሰው ከሀገር በቦሌ ሲወጡ 20 ሺህ የሚሆኑትን ተከታዮቻቸውንና አባሎቻቸውን ግን በነስየ መሪነት ወያኔ ማሰሩን ሁላችንም የምናውቀው ነው። ዛሬ ታሪክ የተረሳ መስሏቸው እነዚህ አንኖሊዎች ራሳቸውን ከወያኔ እንደታገለ የኦሮሞ ኃይል አስመስለው ለማቅረብ የሚያደርጉት ጥረትና የሚያሰሙት ቅጥፈት ማንንም አያደናግርም። ሹሞቹም 27 ዓመት ወይነው ኦህዴድ ሆነው ኦነግን ራሱን ጭምርና የኦሮሞና የመላ ኢትዮጵያን ህዝብ ሲያስለቅሱ ሲያደሙ አንኖሊ ብለው ሲቀጥፉ እንደነበርም የምናውቀው ነው። ህዝብ አስተውሷል። ህዝብ አውቋል። የሹሞቹ የውድቀት ሂደትም በግልጽ ተጀምሮ ይገኛል። ይህን ለማደናቀፍ በመጣር ከሹሞቹ ጫማ ስር የወደቁት የታሪክ ትቢያዎችንም ህዝብ ሊፈረዳቸው ዝግጁ ነው። የስልጣን ዋልጊዎች ብቻ ሳይሆኑ ባልተኞች የሆኑትም ሹሞች የወያኔን ጸረ ህዝብና ጸረ ኢትዮጵያ ህጎች ሻሩ ሲባሉ አሻፈረን ብለው መንገድ ላይ አታጢሱ ድንጋጌ ማውጣቱን መርጠዋል። ህዝብ በቢሊዮን ደረጃ በራሳችሁ ወረበሎች ተፈናቀለ፣ ተራበ፣ ታረዘ፣ እየሞተም ነው እንታደገው ሲባሉ፣ የሰሜን ፓርክ በእሳት ጋየ ለማስቆም እንረባረብ ሲባሉ፣ የለም አንገብጋቢ ጉዳይ ከተሞችን በሳጠራ መጥረጊያ ማጽዳት ነው ብለው ይፈጠሙብናል፣ በንቀት ያሾፉብናል። ተንጋለው እየተፉብን ናቸው። አላጋጭ አልማጭ የናቁት ህዝብ እንደሚነቀንቅና እንደሚያሰግዳቸው ተደራጅተን በመስታገል ልናፋያቸው ይገባል። ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። የሽግግር ሂደት አሁን ነው። ኢትዮጵያዊነት ያቸንፋል።
ማን ያውራ የነበረ ክፍል 6 አንበሶች የራሳቸውን ታሪክ መጻፍ እስካልቻሉ ወይም እስካልጀመሩ ድረስ ያደን ታሪክ ሁሉም አዳኞችን ያወድሳል ተብሏልና የታገሉና ለሀገር የተሰዉ ከመድረክ እስከ ተገለሉ ድረስ ታሪካቸውንም አንደበታቸውንም ቀምተው ሊመጻደቁ የሚሞክሩ መኖራቸው አያስገርምም። ፖለቲካ ትርጉሙ ንግድ ሸመታ ወይም ተክለሰብነትን ግንባታ ዋሽቶና ቀጥፎ ለስልጣን መብቃት በሚል ከተወሰደ መጨረሻው ከቶም አያምርም። ባስ ብለው ግለሰቦች እኛ ፖለቲካ ብለን በይፋ እስከምንሰማራ ድረስ በሀገሪቷ ፖለቲካ አልነበረም ብለው እስከመለፍለፍ የሚደርስበት ሁኔታ ይፈጠራል። ያፓና ፖለቲካ ስንል የፖለቲካ ትርጉሙ ከግለሰቦች የስልጣን ጥምና ስግብግብነት በራቀ መንገድ ቅዱስ ሊባሉ የሚችሉ መሪዎችን ባቀፈ መንገድ የሚቀርብ ነው። ፖለቲካ ከሰው ልጅ ህይወትና ከህብረተሰብ ኑሮ ጋር የተያያዘ ነው። ትላንት ፖለቲካ አልነበረም፣ ዛሬ ፖለቲካ ብቅ አለ ማለት ስለ ፖለቲካ ምንነትና ይዘት ከቶም አለመረዳትን ያመለክታል። ለስልጣን መስገብገብም ፖለቲካ ነው። ከመንግስት አልጣላም አንገቴ እንደፍቼ ኖራለሁም ፖለቲካ ነው። የፖለቲካው ይዘትና ጠባይ ሊለያይ ቢችልም ፖለቲካ በህብረተሰቡ አባል እስከሆነን ድረስ ህይወታችንን ይቃኛል። በአጼ ኃይለ ሥላሴ ዘመን ፖለቲካና የፖለቲካ ትግል ነበረ። ብዙ ሰው ለለውጥ ሲል ህይወቱን ገብሯል። በደርግም ዘመን ተመሳሳይ ነበር። ዛሬም የተለወጠ የለም። የፖለቲካ ምርጫንና አሰላለፋችንን ማንነታችንን ገላጭ ቢሆንም ከፖለቲካ ራቅን ያሉትም ሳይቀሩ በፖለቲካው ዓለም ያሉና አቋምም የወሰዱ ናቸው። አገር ስታለቅ ህዝብ ሲበደል አልሰማሁም አላየሁም አገባኝም ማለት ራሱ ፖለቲካ ነው። ያፓ ፖለቲካ ሲል የህብረተሰቡ ንቁ ዜጋ ሆኖ ያገሬ ጉዳይ ያገባኛል የወገሬ ሰቆቃ ይሰማኛል በሚል የሚያደርገውን የዜጋ እንቅስቃሴ ለመግለጽ ነው። በአገራችን በተለምዶ ቦተለከ ሲባል ቀጠፈ ዋሸ ማለት ነው። በርግጥም የዋሾችን ፖለቲካ አለ። ዛሬ ታሪክን እየበረዙና ሐሰትን እያነገሱ በየመድረኩ የሚወራጩት የዚህ ምሳሌ ናቸው። በአራት ማዘኑ ከጳግሜም ቀንና ሰዓት እየተዋሱ በቀን 25 ሰዓት የሚዋሹ ዛሬ በፖለቲካው መድረክ ሞልተዋል። ዘግናኝ ታሪካቸውን ደብቀው ጻድቅነን በኑን የሚሉ ናቸው። ሌሎች ደግሞ ፖለቲካ ማለት የግል ጥቅምን ማሟያ ዘዴና መንገድ መስሎ ስለሚታያቸው ከመጣው ባለስልጣን ጋር እየተመሩና በያጋጣሚው ማተባቸውን እየበጠሱ የሹመት ያለ ሲሉ ይታያሉ። እነዚህም ሆኑ ሌሎቹ ሲመጣደቁ ግን እኛ ፖለቲከኞች አይደለንም ሲሉ ይደመጣሉ። አዶት ገና ሊያደርግ የተዘጋጀ ሐኪም የለም ሐኪም አይደለሁም ማለት ይጠበቅበታል? በፖለቲካው ትግል ገብቶ ድርጅት አባል ሆኖ ለለውጥ ታገላለሁ ያለ ግለሰብ የለም ፖለቲከኛ ትብሉኝ ማለቱ ምን ለማለት ነው? ፖለቲካ አጸያፊና አሳፋሪ ነገር ሆኖ ነውን? ከዚህ ተያይዞ የሚደመጠው ሌላ መመጻደቅ ደግሞ የምንታገለው ለስልጣን አይደለም የሚለው ነው። የፖለቲካ ትግል ዓላማውና ትርጉሙ ለፖለቲካ ስልጣን መታገል ነው። የፖለቲካ ስልጣን ካልተያዘ የፖለቲካ ለውጥ ማምጣት ከቶም አይቻልም። ዋናው ጥያቄ ስልጣን ለህዝብ ወይስ ለግለሰብና ለጥቂቶች የሚለው ላይ ነው። ስልጣን መታገልም ለቀና ህዝባዊ ሉዓላዊነት እስከሆኑ ድረስ የሚደገፍና ክቡር ዓላማ ነው። ለኢሃፓ ፖለቲካ የትርፍ ጊዜ ስራ ወይም የጡረታ ስምሪት ሳይሆን ማንነቱን ገላጭ እንቅስቃሴ ነው። ፖለቲካ የሚሆንና ሊሆን የሚችለውን ለማግኘት የሚደረግ ጥበብ የሞላው እንቅስቃሴ ነው የሚሉም አሉ። ኢሃፓ ግን ጉም ልጨብጥ ባይልም ይቻላልን አስቀድሞ አይቻልምን አርቆ ኮከብን ከሰማይ ሊያወርድ ማለትም የተናቀውን ህዝብ ተራና ድሃ የተባለውን የሀገር ጌታ ለማድረግ የሚታገል ነው። ለኢሃፓ የፖለቲካ ሰው ለመጣው ሁሉ የሚሰግድ አቋሙን ነጋ ጠባ የሚለዋውጥና ራሱን ጥቅም የሚያሳድር ሳይሆን በአላማው ጸንቶ መርሁን ሳይሸቅጥ የህዝብንና የሀገርን ጥቅም አስቀድሞና በዚህም መሰረት ጸንቶ ግትር ብሎ የሚታገል ነው። በብልጠት ሽፋን ግትር ባለመሆን ሽፋን መርህን ሀገርን ሸጦ ለስልጣን መብቃት የኢሃፓ አላማና ፖለቲካ አልነበረም ዛሬም አይደለም። ኢሃፓን የመሰረቱ ምሁሮች በአጼው ዘመን ጠባያቸውን አሳምረው ከስራቱ ጋር ቢኖግዱ ለሹመት የታጩ ነበሩ። እንቢኝ አሻፈረኝ ብለው ለህዝብ መቆማቸው ህዝባዊ የፖለቲካ ሰዎች መሆናቸውን አረጋገጡ። በዘመነ ደርግም ከስራቱ ጋር መሞዳሞድ ቢፈልጉ ኖሮ ደርግም ልሹማችሁ ብሏቸው ነበር። ባዳንም በየጊዜው ፈቃዳችንን አሟሉ እንጂ ገንዘብን ስልጣን የናንተ ተሆናለች ብሏቸው ነበር። የፖለቲካ ትግል እንደ ጉሊት ችርቻሮ መርካቶ መርህን ማነጠፍ ነው ብሎ ኢሃፓ ባለማመኑ በዚህ ጭቃ ገብቶ ታሪኩን አላበላሸም። ዛሬም ቢሆን የኢሃፓ አላማና ፖለቲካ ስልጣንን ለህዝብ ለማጎናጸፍ እንጂ የተወሰኑ መሪዎችና አባላቱን ለወያኔ ፓርላማ አባል አድርጎ የአምባገነን ቡችላ ሆኖ ለመዋረድ አይደለም። ፖለቲካ ለግሪኩ ፈላስፋ ፕላቶ የቲዮሪ ዕውቀትን ጠያቂ ጥበብ ነበር። አጼ ኃይለ ሥላሴ እወደዋለሁ አነባዋለሁ ይሉ የነበረው ማኪያቬሊ ደግሞ ፖለቲካን በከፋፍለ ግዛ ዘዴ ወስኖ ከፍትህና ከፖለቲካ ጥያቄዎችና ግቦች አርቆት ነበር። ለኢሃፓ ፖለቲካ ማለት የህዝብን ሉዓላዊነትና የሀገርን ነጻነት ለማስከበር የሚካሄድ ትግልና እንቅስቃሴ በመሆኑ እናዚህን የሚቃረንን መቀበል ብልህ ፖለቲካ ሆኖ ሊታየው ሳይችል ቆይቷል። የፖለቲካ ስልጣን ያዘው ክፍል መንግስት ነውና በዘፈቀደ መስራቱ ስልጣኑን ለመጠበቅ ህግን መጻረሩ የሚጠበቅ ነው ከሚሉም ጋር ኢሃፓ አልተስማማም አይስማማም። ለምን ስርዓቱ በተቃውሞ ሰፍ ታስጠንቁታላችሁ ከሚሉ ፖለቲከኞች ጋር አይስማማም። ኢሃፓ ፖለቲካና ፖለቲካ ስልጣንን ከህዝብ የበላይነት ህዝብ ህገ መንግስት ባለው የበላይነት ጋር አያይዞ ይቀበላል። ስልጣን በህዝብ ፍቃድና ድጋፍ በነጻ ምርጫ እስካልተደገፈ ድረስም ህግ ወጥ ነው ይላል። ተምረናል ምሁር ተብለናልና ወይ ስዩመ እግዚአብሔር ወይ ስዩመ ክላሽንኮቭ ለነና ማንንም አይጠይቀን ስልጣናችን አይደፈርም ከሚሉት ጋር ተቃርኖ መራራ ትግል አካሂዷል። ሰፊው ህዝብ ጭቁኑ ህዝብ የሚባለው ብዙሃኑ ያደሩና የመብቱ ባለቤት እንዲሆን የሚካሄደው ትግል ተራ ፖለቲካ ሳይሆን ሀገራዊና ክቡር ተልእኮ ሲልም ኢሃፓ ያምናል። ያልተማረ ያልተመራመረ በፖለቲካ አይሰማራ ማለት ባይቻልም የፖለቲካ ትግል እውቀትን ጽናትን መጠየቁ አልቀርም። ህዝብን የሚጠቅም ፖለቲካ ለመጣው ጨቋኝ ሁሉ መጎንበስ ሊሆን አይችልም። እና አቶ ክፍሌ ወዳጆና ፋሲል ናሆም ለምሳሌ የህዝብ ፖለቲከኞች አይደሉም። መሰሎቻቸውም እንዲሁ የወያኔ ስርዓተ ተለጣፊዎችና አጃቢዎች ሹመኞችና አገልጋዮችን ቢሆኑ ከህዝብ አንጻር ፖለቲከኞች ሳይሆኑ ሆድ አደርና አልፎም ከሃዲዎች ናቸው። የእነርሱ ፖለቲካ ጸረ ህዝብ ነው። ፖለቲካ አንወድም ለሆዳችን ነው ያደር ነው ቢሉም ፖለቲካቸው የከርስ ነው። ኢሃፓ ሲመሰረትና ትግልም ሲጀምር ንጹህ ህዝባዊ አላማና አንግቦ የጀመረውን ትግልም በማክበር ነው። በአቋሙ በመርሁም የጸናው የፕሮግራም ለውጥና መርህን ባለማምታታቱ ነው። ሁኔታ ሲለወጥ የፕሮግራም ለውጥን ማድረግ ተገቢና ትክክል ነው። ኢሃፓ በየጊዜው የፕሮግራም ለውጥ ያደረገው ለዚህ ነው። ይህ ዝርዝር ነው ሚዛን ያለውና ኪስንም ሊቀድ የሚችል ዝርዝር ቢሆንም መርህ ግን ሌላ ነው። ኢሃፓ የህዝብን ስልጣንና መብት ለማስከበርና የኢትዮጵያንም ሉዓላዊነት ለማስከበር ብሎ ያመነበትን መርህና የገባውን ቃል ኪዳን ግን አፈና ሲበዛ ሹመት አለው ሲል በአልሻባብልም አልቀየረም። ስለዚህም ሶስት አገዛዞችን ታግሏል በመታገልም ላይ ነው። ለሶስት አገዛዝ ያደሩ ከርስ አምላኪዎች ዛሬ እየዘመቱበት ያለውም ለዚህ ነው። ፖለቲካን ከንግድ ባለማመሳሰሉ ለግል ጥቅምና ስልጣን ሲል ለባለ ስልጣን ባለማጎንበሱ ለደርግም ለወያኔም ባለመለስለሱ ሰርቶ አደሩን ህዝብ ባለመካዱ የኢሃፓ ታሪክ ሲታይ ከስህተት ነጻ ሆኖ ባይገኝም ስህተቱ ህዝብን በመክዳቱና ለገዢዎች በመጎንበሱ አይደለም። የሚታገል ኃይል ለህዝብ የቆመ ኃይል በትግል ሂደት ሊሳሳት ይችላል። የሰማይ ቅርበቱ ለተቀማጭ ብቻ ነውና የኢሃፓ ታሪክ ግን ለህዝብ መስዋዕት እንጂ ህዝብን ክዶ ጨቋኞችን ማማከርና መደገፍን የሚያንጸባርቅ አይደለም። ኢሃፓ ፖለቲካ ማለት ኢሃፓን በሆነ መንገድ ሀገርንም ወገንንም ሸጦ ለስልጣን ማብቃት ነው ብሎ አምኖ ቢሆን ኖሮ ከማንም በፊት በስልጣን ለመሰየም ብቃቱን ችሎታውም ነበረው። ዛሬም ቢሆን ለወያኔ ተለጣፊ ለመሆን ቢፈልግ ኢትዮጵያን በግፍ ከሚገዟት ጋር ተሞዳምዶ ለፍርፋሪ ቢዋደቅ ተለጣፊነን ከሚሉት ወራዶች ባልተናነሰ የግል ጥቅሙን ጠብቆ የሟች የመለስ ቡችላ ሆኖ በተገኘ ነበር። ይህን አይነት ርካሽና ወራዳ አላማ ግን ኢሃፓ ከቶም የሚቀበለው አይደለምና ዛሬም ለኢሃፓ ፖለቲካ ማለት ለሀገርና ለህዝብ ከመታገል ጋር የተቆራኘ ሆኖ ይገኛል። ለዚህም ነው በአሁኑ ጊዜ ለህዝብ የሚበጅና የህዝብን መብት የሚያከብር ሁኔታና ለውጥ እስካልመጣ ድረስ ኢሃፓ ለወያኔ ጸረ ዲሞክራሲ አገዛዝ ሽፋን ሰጪ ሊሆን ከቶም አይችልም አይፈልግም በሚል ድርጅቱ ጸንቶ ይቆማል። በዚህ ሂደት ቀስ በቀስ እንቁላልም በግሩ ሄዳልና ታገሱ ብለው ከተመሰረተና ትግል ከጀመረ 4-10 አመታት ያስቆጠረውን ድርጅት ሊመክሩ ለሚነሱትም ያለው ምላሽ ሀገርና ህዝብ ከውድቀት አፋፍና ጫፍ ደርሷልና ትግስትም ቅንጦት ነው የሚል የሆነው ለዚህ ነው። በአዲስ አበባ ተንደላቀው የኖሩና አልፎም ከወያኔ ባለስልጣኖች ጋር አስረሽ ምቹን የተያዙ ተቃዋሚዎችና ምሁሮች ወደረባቸው ሲራሌ ላይ ታገሱን ፖለቲካ ቢሰብኩ ሰፊው ህዝብ ግን ነገለሱም ለሀገሩም ምጻት ውድቀት ነውና ትግስቱ የለውም። የኢሃፓ ፖለቲካ ትግስትን የተላበሰ ቢሆንም ኢትዮጵያን ሊያጠፉ የተነሱትን ግን ትላንት እንጣላቸው ባይ ነው። ሊሞዳሞድ አለመከጀሉ ይህ ፖለቲካ ህዝብና ሀገርን የሚጎዳ በመሆኑ ብቻ ነው። ኢሃፓ ከሌሎች የሚለየው ፖለቲካው ለኢሃፓ ጥቅም የተቃኘ ሳይሆን ለህዝብና ለሀገር ጥቅም የቆመ በመሆኑ ነው። ድርጅቱ ገና ካሁኑ አንድ ጣውት አቁሞም በሳቸው መሪነት ወደፊት ማለቱን ያልፈለገውም ብዙአኑ ተሳታፊና ታሪክ ሰሪ ሚና እንዳይታፈንም በመስጋት ነው። ሊመለኩ ጥቂት የቀራቸው አጼ ክቡር ሊቀመንበር ተብሎ ከኔ በላይ አዋቂ ላፈር ያለ ግብስ ኮሎኔል ጓደኞቹን አፍኖ አሳዶ ብቸኛ ስልጣን የያዘ ወያኔ ያየ ስለሆነ ፖለቲካ ስንል ከምርጦችና አወቅን ባዮች የበላይነት ከጥቂት ፈላጭ ቆራጭነት በጽናት ተጣረን የሰፊውን ጭቁኑን ህዝብ በላይነትና የኢትዮጵያን ሉዓላዊነት ለማስከበር የሚካሄድ ትግልና የሚከፈል መስዋዕትነት ማለታችን ነው። የኢሃፓ ፖለቲካ የደርግ የወያኔና የይስሙላ ተቃዋሚዎች ፖለቲካ አይደለም።
አድማጮቻችን በማስከተል የምናሰማው ጽሑፍ በፍኖተ ዲሞክራሲ የቀረበው በመጋቢት ወር 2004 ዓመተ ምህረት ነበር። ማፈናቀል፣ ህዝብ ጥላቻና ዘረኝነት። ብሔረተኝነት በመሰረቱ ከሀገር ወዳድነት የሚለየው ገንቢና ተራማጅ ባለው መሆኑና በጥላቻ ላይ በመመስረቱ ነው። የወያኔ ብሔረተኝነት ከጥንስሱ ገና በናቅፋ ደደቢት ብቅ ሲል ጠባብና በአማራ ጥላቻ ላይ የተገነባ ነበር። ወይን ጋዜጣቸው ትግላችን ጸረ አማራ ጸረ ኢምፔሪያሊስት ነው ከማለቱ ሌላ የመጀመሪያው የወያኔ መርሃ ግብር ወይም ፕሮግራም በግልጽ ጸረ ሸዋ አማራ ነን ከማለቱ በተጨማሪ የኢትዮጵያ ህዝብ በአንድነት ሊኖር ይችላል የሚሉ ሁሉ ተንኮለኛ አማራዎች ናቸው ብሎም ነበር። መለስ ዜናዊ ሆነ ሰባት ነጋ ወጣትነታቸውን ያሳለፉት በአማራ ጥላቻ ነው። የቆየ የባንዳነት ቅርስም አለ። ለማንኛውም የወያኔ ታሪክ መሰረቱና አንብርቱ ጸረ አማራነትና ጸረ ኢትዮጵያዊነት መሆኑ ላይ ክርክር የሚያሻው አይደለም። ዛሬ ወያኔ በአማራዎች ላይ ያተኮረ ጥቃት በሰፊው እያካሄደ ነው። በአማራው ላይ ጸና እንጂ ወያኔ ጋምቤላና ኦጋዴን ነዋሪዎችን ለምሳሌ በዘር ጥላቻ ደረጃ እያጠቃና እያፈናቀለ ነው። ወያኔ በተለይም መለስ ስፋት በረከትና አልፎም ሻቢያ በተለየ ደረጃ በአማራው ላይ ልዩ ጥላቻ አላቸው። ኦሮሞንም ሶማሌውንም ጉራጌውንም ወዘተ ግን አይወዱም። ይህ ግልጽ ነው። ወያኔና ሻቢያ ገና ከጥንቱ ትምክህተኞች ናቸውና የኢትዮጵያ አንድነት ጉዳይ አማራውን እንጂ ሌላውን አይመለከተውም ብለው ሲለፍፉ ቆይተዋል። እውነታ በሚለው የሻቢያ አማርኛ መጽሔት ቃለ መጠይቅ ሲደረግለት ኢሳይያስ አፈወርቂ ይህንኑ ተናግሯል። የኢትዮጵያ ህዝብ ሁሉ ለአገሩ አንድነት እንደሚጨነቅ ግን በገሃድ ትምህርት ለሁሉም ተሰጥቷቸዋል። ወያኔ በግምቱ አማራውን ካንበረከከና ኦሮሞውን ቀስሙን ከሰበረ ግቡ የሚሟላ ይመስለዋል። ይህ ግን ቅዠቱ ነው። የጎንደርና ወሎን መሬት ወደ ትግራይ ሲያጠቃልልም የቋራን መሬት ለሱዳን ሲሰጥ ዋልድባን ሲደፍር ወዘተ ይህ ሁሉ በወያኔ ግምት አማራውን ማዳከሙ ነው። ኢትዮጵያዊነትና አማራነት ግን ተወራራሽ አይደሉም። ኢትዮጵያን ለማውደም አማራን ማምከን የሚለው የወያኔ አቋም ውድቅ ነው። ኢትዮጵያዊነት በአንድ ብሔር ብቻ የሚገለጽም አይደለም። የአማራው ህዝብ ኢትዮጵያዊ ነው። እውነቱ ቢነገር ወያኔ ገዢ መደብ ያለው የአማራ ህዝብ ከትግራይና ኤርትራ ህዝብ በበለጠ የተበደለ ነበር። አብላጫው ኢትዮጵያዊ ዜጋ ኢትዮጵያዊ ነው። እንዳንዳንዶቹ ኢትዮጵያዊነት ላይ ድርድር ባይ አይደለም። ማፈናቀሉም ሆነ ጥቃቱ አማራው ላይ ቢያተኩርም አርባ ጉጉና በደን ነው ብንልም ኦጋዴንም ጋምቤላም አፋርም ሲዳማውም ከፍጅትና ከመፈናቀል አልዳኑም። የማንነታችንና የትግላችን የአንድነታችን መሰረት ግን ሁሌም ብሔር ብሔረሰብ ሳይሆን ኢትዮጵያዊነታችን መሆኑን መርሳት ከቶም አይገባም። ለወያኔ ወፍጮ ባቄላ ልናቀርብለት ካልተነሳን በስተቀር ክስተቱ የወያኔን ዘረኛነት ቁልጭ አድርጎ አላይላለውም የሚያሳይ ነው። የበለጠ አገዛዝ እድሜውን ሊያራዝም የቻለው ህዝብን በመከፋፈል ነው። በ1983 ዓ.ም ጸረ አማራነትን ወያኔ ሲያናፍስ በብሔረሰብ ደረጃ ከመቅጽበት የፈሉት ቡድኖች ወያኔን አጅበው ያን የሽግግር ተብያ አሳፋሪ ሂደት አድምቀዋል። ወያኔን ደግፈው እጅ አውጥተዋል፣ ሰግደዋል። ሳይውል ሳያድር ግን ወያኔ አንቅሮ ተፍቷቸዋል፣ ሹመታቸውም ተኖ ቀርቷል። የወያኔ ጸረ አማራነት በመሰረቱ ጸረ ኢትዮጵያዊነት በመሆኑ ለአማራ ብቻ የመጣ መርገም የመሰላቸው ወዲያውኑ ሁሉንም ወያኔ ገርፏል፣ አቃጥሏል። ከወያኔ በማበር አማራን እናወድማለን ብለው በበደኖም አሰቦትም አርባ ጉጉም ፍጅት በደም የተጨማለቁትም ሁሉ በወያኔ ተዋርደው ለስደት ተዳርገዋል። ወያኔ በአማራውም በአኝዋኩም በሶማሌውም በሲዳማውም ወዘተ ላይ የመጣ በከራ ነው። ይህን በመገንዘብና በደረጃ አኳያ ባንዱ ላይ የሚደርሰው በደል በወያኔ ፍርሃት የተነሳ ከሌላው አንጻር የተነከረ ወይም የቀነሰ ቢሆንም መነሻና መድረሻው ግን የወያኔ ጸረ ኢትዮጵያዊነት ነው። ይህንን በመገንዘብ ነው መፍትሄ መሻት መጣር ያለብን። በወያኔው መንገድ በአጸፋ መስጠት ደረጃ መንቀሳቀሱ የሚያዋጣና የሚጠቅም ሊሆን አይችልም።
ወያኔ በቀደደው የብሔረሰብ ክፍፍልና መደራጀት ጎዳና መንጎዱ ተሞክሮም አላዋጣም ያለነውና ዳግም በዚያ ለመቋተን መነሳቱ ፍሬ አልባ ነው። ወያኔ ገና ሲመሰረት ትግሌ ጸረ አማራ ነው ብሏልና ነጋጠባ እነመለስም ሆኑ እነስብሃትም አማራውን ሲያጠቁ የሰማነውና ያየነው ነውና ወያኔ ጸረ አማራ ነው በሚል አዲስ ዜና ያገኘን ይመስል መናወጥ የለብንም። ወያኔ ጸረ አማራም ጸረ ኢትዮጵያም ነው። ቁም ነገሩ እንዴት ተባብረን ይህን እጭራቅ እናስወግዳለን እናጠፋለን የሚለው ነው። ይህ ደግሞ መተባበርን ይጠይቃል። ቢያንስ ኢትዮጵያዊነትን የትግላችን መሰረት ማድረግ ኢትዮጵያዊነትን በሰበብ አስባብ ውስተን ወደ ብሔረሰብና ጎጥ ደረጃ ከወረን ከተከፋፈል አገራዊና ኢትዮጵያዊ ሰልፍና እይታን ከዘነጋን መጨረሻው ለወያኔ እንጂ ለአገራችንም ከቶም የሚጠቅም አይሆንም። ነጋጠባም በወያኔ ጸረ ኢትዮጵያዊነት ላይ ብሽታን ማስተናገድ አንችልም። ይህ ቡድን ይህ የነመለስና የተባጠረ ቅም ይህ ትምክተኛ የትግራይ ስብስብ የለየላቸው ጸረ ኢትዮጵያና የህዝብ ጠላት መሆናቸውን ማወቅ ያሻል። ይህ ከታወቀና ወያኔ ጠላት ተብሎ ከተፈረጀ መፍትሄውን በስራ ማዋል የምንችልበት ሁኔታ ይኖራል። ከመለስ ተጣላን ብለው ግን ወያኔነትን የሚያቀነቀኑትን ጸረ ህዝብ ወንጀለኞችን የባዕድ ቅጥረኞችን ሁሉ መሪና ታዳጊ ብሎ ማጣፉ ከቀጠለ ደግሞ ስሬት ሳይሆን ውድመትና ድቀት እድላችን ሆኖ እንደሚቀጥል ማወቅ ይኖርብናል። ከመለስ ተለየን ከህዝብ ጎራ ተቀላቀልን የሚሉ አስመሳዮች የወያኔን ገበና ከመደበቃቸው ሌላ ቡድናቸው የፈጸማቸውን ወንጀሎችንም ሸፋፍ ነው ማለት የሚፈልጉ ናቸው። አንድም ቀን ወያኔ የጎንደርንና ወሎን መሬቶች ዘርፎ ከትግራይ ማጠቃለሉን አማራውን ማፈናቀሉን እስረኞቹን ደብዛ ማጥፋቱን ሲጠቅሱ ወይም ሲያወግዙ አይሰሙም። ለውጥ የሚፈልጉት ሁሉም በወያኔ ወይም በትግሬ በላይነት ስር ነው። ሻቢያም ቢሆን ኢትዮጵያዊነትና አማራነትን ተወራራሽ አድርጎ በጠላትነት ፈርጆ ታጋይ ኢትዮጵያዊ ኃይሎችን ሲያደናቅፍና ሲያዳክም ሲከፋፍልም ቆይቷል። ሌሎች ደግሞ መርሃ ግብራቸውም ሆነ የቀን ተቀን ስምሪታቸው የሚወጣው ከባዕዳን ሆኖ ሀገር የሚጠቅም ሳይሆን ለጌቶች ነጮች የሚበጅ መንገድ የሚካሄድ ሆኖ ማፈረነታቸው ቀጥሏል። የሀገር አንድነትን ለአደጋ የሚያጋልጡትንም አገር ወዳድ ኃይል ብለው ለማቀፍ አይናቸውን ጨፍነው ሊሞኙና ሊጋለቡ የተጎነበሱ ዜጎችም በተለይ በባዕድ አገር ጥቂት አይደሉም። ይህ ሁሉ መዘበራረቅና መደነጋገር የሐሳዊ መሲሆችና አጭበርባሪ የፖለቲካ ነቢዮች መፍላት ትግላችንን ይበልጥ ከባድ አድርጎታል። አፈጮሌ ጥራዝ ነጠቆች መድረክ ይዘው የፖለቲካ አዋቂና መሪ ነን ሲሉ የሚወናበደውና የሚያጨበጭበው በዝቶ መድረኩ ደፍርሷል። ሀቁ ይነገር ከተባለ ብዙ ተሞክሮን ነበረን ግና መገንዘቡ ያቃተን ይመስላል ቢባል ስህተት አይሆንም። ወደ አፍሪካይቱ አገር ሴኔጋል እይታችንን ብንወስድ አምባገነን ለመሆን ከጅሎ የነበረው ፕሬዚዳንት አብዱላይ ዋዴ በምርጫ ሲሸነፍ ውጤቱን ተቀብሎ ስልጣን ለቋል። በ1997 ዓ.ም በምርጫ የተሸነፈው መለስ ህዝብን ፈጅቶ በስልጣን ቀጠለ እንጂ ተሸነፍኩ ብሎ ስልጣን አልለቀቀም። አልታደልንም ተብሎ የሚታለፍ አይደለም። መለስ ዜናዊ ለባዕዳን አድሮ የባዕዳን ድጋፍን አግኝቶ የባጀብን እርኩስ ኃይል ነው። ሽንፈቱ በባዕዳን እርዳታ የሚመጣ አይደለም፣ የሚፈልጉት አሽከራቸው ነውና። ሽንፈቱ ከወያኔ ባልተለዩና ወያኔም በሆኑ አስመሳይ ተቃዋሚ ነን ባዮች መሪነት የሚከሰት አይደለም። የወያኔ ሽንፈቱ ለባዕዳን አድረው የባዕዳን ተልእኮን ሊያሟሉ በተነሱትም የሚመጣ አይደለም። የወያኔ ሽንፈት እውን የሚሆነው ወያኔ የኢትዮጵያ ጠላት ነው ብለው አምረው ሊያጠፉት ተነስተው በሚታገሉት ዜጎች ብቻ ነው። የኢትዮጵያ ቀውስ ተፋፍሞ ወደ ፍንዳታው እያመራ ባለበት ቀዝቃዛ ውሃ በእሳቱ ላይ ሊቸልሱ የሚቅበዘበዙ በዝተዋል። በ1997 ምርጫ ጊዜ የወያኔ ሽንፈት አፍጦ ሲመታ ጸረ ወያኔን ያሉ ስንቶቹ የትግራይ ተወላጆች የወያኔ ደጋፊ እንደሆኑ ታዝበናል። ዛሬ ተቃዋሚ ነን የሚሉት ደግሞ ባለሀብትና ከበርቴዎች በመሆናቸው ወያኔ ቦዘኔ የሚለውን ሰፊ ህዝብ ከወያኔ ባልተናነሰ ይፈሩታል። በወያኔ ዘመን የከበሩትም ስርነቀል ለውጥን ይፈራሉ። ይህን ሁሉ ተገንዝበን ጋሬጣዎቹን ማስወገድ አለብን። ግዳጁ ብዙ ነው፣ ፈተናው ከባድ ነው። የአገር ጉዳይ ነውና ላይችል አይሰጠውም ነውና
በራሱ ሀገር የሚፈናቀለው መሬቱን የሚነጠቀውና የሚፈጀው ህዝብ ከእንግዲህ ሕሳበዛችሁት ብሎ በጠላቶቹ ላይ ሊነሳ ሊያምጽና ገዢነን ያሉትንም ሊያስጨንቅና ሊቀጣ ይገባዋል። ሌላ መንገድ ሌላ መፍትሄ የለም። በሰላም ወያኔን ማፈገድ የሚሉን ዘላለማዊ ባርነትን ሰባኪዎች ወይም የወያኔ ስርዓት የትግሬ የበላይነት ገዢነት የሚሉት እንዳይነካ የሚፈልጉ ብቻ ናቸው። ልንነቃባቸው ይገባል። የኢትዮጵያ ህዝብ የተከበረና ሊከበርም የሚገባው ነውና ማንንም ተራዝነጥ ለምራ በስምህ ልንጫጫ ሊለው የሚጠበቅ አይደለም። የተቃዋሚ ፖለቲካ መድረክ የተባለው መጽዳት አለበት። መቀለጃና የማንንም መጫወቻ መሆኑ ማብቃት አለበት። የወያኔ መውደቂያ ጊዜ ደርሷል። የነጻነት ደወል ደውሏል። ይዘው ደረሰ የነጻነት ፋና መራራው ትግል ይግፋ መድን እሱ ነውና ብሎ ያ ጀግና ትውልድ የዘመረው ዛሬም ወቅታዊ ነው። ኢትዮጵያን ለማዳን በኢትዮጵያዊነት አብረን እንነሳ።
Thank you.